ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። ባለፈው ክፍለ ጊዜ ከሁለተኛ ሳሙኤል ምዕራፍ 19 ጀምረ ነው የነበርነው ትምህርታችንን እስከ ምዕራፍ 21 ቁጥር 17 ድረስ ዛሬም በጌታ መንፈስ ቅዱስ አስተማሪነት አንድ ላይ ሆነን እንመለከታለን። ስለሚኖርን ጊዜ እግዚአብሔርን ያመሰግነን ወደ ዝማሬ እንሸጋገራለን። ከሰላሳ ዓመት በፊት የተዘመረውን ዝማሬ ያሰሙን የቀድሞ የጽዮን መዘምራን ናቸው። እግዚአብሔር ይባርካቸው። ሰው በጌታ ኢየሱስ ክርስቶስ አዲስ ከሆነ ኃጢአት ፈጽሞ አይገዛውም። ቁርጥ ውሳኔን ያደርጋል። ኃጢአትን ያሸንፋል እንጂ በኃጢአት አይሸነፍም። ቢወርቅም እንኳ በእግዚአብሔር ፊት ቀርቦ ንስሐ ይገባል። ጠላት ወድቀሃል፣ በቃ በቃልህ፣ ልጠፋ ነው፣ መሞትህ ነው ብሎ ጉድጓዱን ሲያሳየው ኢየሱስ ክርስቶስን ጠርቶ እርሱ በድል ይወጣል። እግዚአብሔር ይመስገን፣ አሸናፊውም እርሱ ነው። እኛ ደግሞ በእርሱ ላይ ታምነን ጠላትን ድል እናደርጋለን። ስሙ ይባረክ። እስቲ እናመስግነው። ጌታችን ኢየሱስ ክርስቶስ ከኃጢአት ቀንበር ያላቀከን አንተ ነህ። ነው ዛሬ ደግሞ ከናፍርቶቻችን ተከፍቶ ያንተን ቅዱስ ስም መጥራት የቻሉት ከዚህ እየተነሳ ነው። እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ በኩል ስላደረክልን ምህረት እጅግ አድርገን እናመሰግናለን። የጠፋን
የባዘንና የተቀበዘበዘን ነበርን። አሁን ግን ጨለማው ተወግዶ ብርሃንን አይተናል። እግዚአብሔር ሆይ ክብር ተመስገን። በሚቀረው የህይወት ዘመናችን ሁሉ ደግሞ ከኛ ጋር አሁን ጌታ ሆይ እንዲሁ ደግሞ እንደምትናገረን መኖር እንድንችል ላንተም ፈቃድ የምንገዛና የምንታዘዝ ሰዎች አድርገህ ቅረጸን። አዲስን ልብ ምፍጠርልን አቤቱ ጌታችን ሆይ። በሚቀጥለው ክፍለ ጊዜ ደግሞ ቃልህን በመላት ወደኛ ያለ መከልከል ላክ። ጌታ ሆይ ባርክን፣ ጊዜውንም ሰዓቱንም ሁሉ ባርክልን። ቤትና ቤተሰቦቻችንን ጎረቤቶቻችንን ይህንን ቃል በየስፍራው ሁሉ ለሚሰሙ በረከትህ በብዛት እግዚአብሔር ሆይ ይፍሰስላቸው። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 19 ዳዊት ወደ ዙፋኑ መመለሱንና ኢዮአብ ዳዊትን መገሰጹን እንዲሁም ዳዊት ተሸሽጎ ወይም ደግሞ ወደ ጫካ ወይ ወደ ዱር ገብቶ በነበረበት ጊዜ ስደት ተነስተውበት ማለት ነው ሜምፊቦስቴ ከርሱ ጋር ስላልሄደ ሜምፊቦስቴን ስለጠረጠረውና ከኔም ጋር ደግሞ አልሄድክም ብሎ በአመፁ ስለመካፈሉ ስለጠረጠረው ሜምፊቦስቴ ለዳዊት ታማኝነቱን ስለመግለጹ በመጨረሻም ላይ ደግሞ ገለዳዊው በርዜሊ ሽማግሌው እንደ እስራኤል ነገድ አባቶች ሁሉ እርሱም ያንድ ነገድ አባት ነበርና ዳዊት ችግር ላይ በነበረበት ጊዜ ውለታ እንዳደረገለት መመልከታችን ይታወሳል። አሁን ደግሞ ይህ ሰው አብሮት ወደ ኢየሩሳሌም እንዲሄድና እዚያም ሊሸልመው ዳዊት እንደሚፈልግ ይነግራል። እስቲ የታሪኩን ቀጣይነት ከቁጥር 33 እስከ 35 ባለው ስፍራ ላይ አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ሳሙኤል ምዕራፍ 19 ከቁጥር 33 እስከ 35 ያለውን ስፍራ አውጡ። ሁለተኛ ሳሙኤል ምዕራፍ 19 ከቁጥር 33 እስከ 35 ይላል። ንጉሡም በርዜሊን በኢየሩሳሌም ቀበልህ ዘንድ ከኔ ጋር ለፋለው። በርዜሊም ንጉሡን አለው፣ ከንጉሡ ጋር ወደ ኢየሩሳሌም ወጣ ዘንድ ከሕይወቴ ዘመን ምን ያህል ቀረኝ? ዛሬ የ80 ዓመት ሽማግሌ ነኝ። መልካሙንና ክፉን መለየት እችላለሁን? እኔ ባሪያ የምበላውንና የምጠጣውን ጣዕሙን መለየት እችላለሁን? የወንዱንና የሴቲቱን ዘፈን ድምፅ መስማት እችላለሁን? እኔ ባሪያ በጌታዬ በንጉሡ ላይ ለምን ከብድብሃለሁ? ይለዋል ዳዊት። ተመልከቱ እንግዲህ በርዜሊ ለዳዊት አርጅቻለሁ፣ ከእንግዲህ ወዲህም ብዙ ዓመት አልኖርም፣ አብሬ እንዲሄድ ላቀረብክልኝ ጥሪ አመሰግናለሁ፣ ሆኖም ግን እዚሁ አገሬ ብቀር ይሻለኛል ነበር የሚለው። በርዜሊ ዳዊትን የረዳው ዳዊት የእግዚአብሔር ሰው እንደሆነ ስላወቀ ነበር። በዳዊት ላይ እምነት አለው። ዳዊትን ለመርዳት ያነሳሳውም ይኸው ነበር። ዳዊት የገዛ ልጁን አቤሴሎምን ከዚህ ቀደም ይቅር አለማለቱ የሚያሳዝን ነው። በበደሉ ተጸጽቶ ሲመለስ ሙሉ በሙሉ ይቅር ቢለው ኖሮ ምናልባት ታሪኩ የተለወጠ መልክ ይኖረው ነበር። የአባካኙ ልጅ አባት ልጁን እንደ ተቀበለው ሁሉ ዳዊትም በዚያው መልክ ልጁን አቤሴሎምን ቢቀበለው ኖሮ የደረሰበት ችግር ሁሉ ላይደርስበት ይችል እንደነበር በእርግጠኝነት መናገር እችላለሁ። እንግዲህ በጌታ የተወደዳችሁ አድማጮች የዚህ የሁለተኛ ሳሙኤል ምዕራፍ 19 ጥናታችንን በዚህ ላይ እንገታና አሁን ደግሞ ጌታ በረዳን መጠን ከምዕራፍ 20 እና 21 እንዲሁም ማለፍ ብለን ከምዕራፍ 22 ያለውን ታሪክ ለመመልከት እንሞክራለን። አድማጮቼ የሁለተኛ ሳሙኤል ምዕራፍ 20 ምዕራፍ 21 እንዲሁም ምዕራፍ 22 አብይ ሐሳብ በዳዊት ላይ የተነሳ ሌላ አመጽና ብቀላ፣ በመንግስቱ ውስጥ የተከሰተው ረሃብ፣ እንዲሁም ከፍልስጤማውያን ጋር የተደረገ ውጊያ፣ የሚሉትን ማተት ነው። ምዕራፍ 20 ወገኖቼ በዳዊት ላይ ስለተነሳ መጽ ይናገራል። ለብቻው ማለት ነው። እግዚአብሔር እንደተናገረ ከዳዊት ቤት ሰይፍ አራቀም። ዳዊት ራሱም ይህን እውነት ተቀብሏል። ዳዊት ወደ ዙፋኑ ሲመለስ ለምን አልተነገረንም በሚሉ አንዳንድ ወገኖች ምክንያት ሌላ መጽ ተቀስቅሷል። አመጹን ሲመራ የነበረውም ሳባኤ የሚባል የቢንያም ሰው ነበር። አስተዋላችሁ? ሌላ መጽ አሁን በዳዊት ላይ ተቀስቅሷል። አመጹንም ደግሞ የመራው ሳባኤ የሚባል የቢንያም ሰው ነው። እስቲ ሁለተኛ ሳሙኤል ምዕራፍ 20 ቁጥር 1 እናንብብ። እንዲህም ሆነ አንድ ቢንያማዊ የቢክሪ ልጅ ስሙ ሳባኤ የሚባል ምናምንቴ ሰው ነበረ። እርሱም ከዳዊት ዘንድ እድል ፈንታ የለንም፣ ከእሴይም ልጅ ዘንድ ርስት የለንም፣ እስራኤል ሆይ እያንዳንድ ወደ ድንኳን ተመለስ ብሎ ቀንደ መለከት ነፋ ይላል። ሳባኤ ምናምንቴ ሰው ተብሎ ተጠርቷል። አስተዋላችሁ? ይህ አመጽ ቀስቃሽ ሰው ሳባኤ ምናምንቴ ሰው ተብሎ ነው የተጠራው። የአመጽ ጠንሳሽና አነሳሽ እንደሆነም ተጠቅሷል። የእስራኤልም ሰዎች ሁሉ ከዳዊት ተለይቶ የቢክሪን ልጅ ሳባኤን ተከተሉ። የይሁዳ ሰዎች ግን ከዮርዳኖስ ጀምሮ ኢየሩሳሌም እስኪደርሱ ንጉሳቸውን ተከተሉ ይላል ቁጥር 2። የእስራኤል ልጆች እምነተ ቢስነትና ፈጥኖ ለአመጽ መነሳሳት የሚያስደንቅ ነው ወዳጆቼ። ምናልባትም አንዳንዶች ይህ እኮ የሆነው ሰው ባልሰለጠነበት ጊዜ ነው ሊሉኝ ይችላሉ። እነዚህኑ ሰዎችን ግን አንድ ጥያቄ ልጠይቃቸው ፈልጋለሁ። ዛሬስ ነገሮች ተሻሽለዋል ብላችሁ ታስባላችሁን? እግዚአብሔር ልባችንን ያውቃል ወዳጆቼ። ኤርምያስ ምዕራፍ 17 ቁጥር 9 ኤርምያስ ምዕራፍ 17 ቁጥር 9 የሰው ልብ ከሁሉ ይልቅ የከፋ ነው ማንስ ያውቀዋል ይላል። የሚናገረው ስለ እኔና ስለ እናንተ ምጭምር ነው። በሰው ልብ ውስጥ አመጽ አለ ወዳጆቼ። ሐዋርያው ጳውሎስም በሮሜ ምዕራፍ 7 ቁጥር 18 በኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም ብሏል። ይህንን ተመልከቱ። 10ሩ የእስራኤል ነገዶች ሳባዬ በጠነሰሰው አመጽ ተካፍለዋል። ቁጥር 3ን እንይ። ዳዊትም ወደ ኢየሩሳሌም ወደ ቤቱ መጣ። ንጉሡን ቤቱን ሊጠብቁ የተዋቸውን 10ሩን ቁባቶች ወስዶ ለጠባቂ ሰጣቸው፣ ቀለብም ሰጣቸው። ነገር ግን ወደ እነርሱ አልገባም፣ በቤት ተዘግቶ እስኪሞቱም ድረስ ባልቴቶች ሆኖ ተቀመጡ ይላል። እነዚህ ሴቶች አቤሴሎም በሚስትነት አስቀምጧቸው እንደነበር ይታወሳል። ንጉሡም አሜሳይን የይሁዳን ሰዎች ሁሉ በሦስት ቀን ውስጥ ጥራልኝ፣ አንተ ማብረ በዚህ ሁና አለው ይላል። አሜሳይ ባቤሴሎም ለተቀሰቀሰው አመጽ መሪ እንደነበር ታስታውሳላችሁ። ከሁለተኛ ሳሙኤል ምዕራፍ 17 ቁጥር 25 እና ከአንደኛ ዜና መዋዕል ምዕራፍ 2 ቁጥር 17 እንደምንመለከተው ልድገምላችሁ። ከሁለተኛ ሳሙኤል ምዕራፍ 17 ቁጥር 25 እና ከአንደኛ ዜና መዋዕል ምዕራፍ 2 ቁጥር 17 እንደምንመለከተው አሜሳይ የዳዊት እህት አቢጊያ ልጅ ነበር። አስተዋላችሁ? አሜሳይ የዳዊት እህት ያቢጊያ ልጅ ነበር። እንዲህ ከሆነ ደግሞ አቤሴሎም አጎቱ ነበር ማለት ነው። አመጹ ከፈረሰና አቤሴሎምም ከሞተ በኋላ ዳዊት አሜሳይን በዮአብ ምትክ የጦሩ መሪ አድርጎታል። እስቲ ከቁጥር 5 እስከ 7 ያለውን ታሪክ ደግሞ እንመልከት። አሜሳይም የይሁዳን ሰዎች ሁሉ ይጠራ ዘንድ ሄደ። ነገር ግን እርሱ የተቀጠረውን ቀን አሳልፎ ዘገየ። ዳዊትም አቢሳን አሁን ከአቤሴሎም ይልቅ የሚጎዳን የቢክሪ ልጅ ሳባኤ ነው። እርሱ የተመሸጉትን ከተሞች አግኝቶ ከዓይናችን እንዳያመልጥ አንተ የጌታህን ባሪያዎች ወስደህ አሳደው አለው። አቢሳንም ተከትለው የኢዮአብ ሰዎች ከሊታውያንም ፈሊታውያንም ኃያላንም ሁሉ ሄዱ፣ የቢክሪንም ልጅ ሳባኤን ለማሳደድ ከኢየሩሳሌም ወጡ ይላል። በሌላ አነጋገር አሜሳይ ምንም እንቅስቃሴ ለማድረግ ፈቃደኛ አልነበረም ማለት ነው። ስለዚህም ሳባይን ለማሳደድ የተሰማራውን ሰራዊት የመራው ኢዮአብ ነበር። ኢዮአብ ዳዊትን ክዷል ብሎ ስላሰበ አሜሳይን በሚያሰቅቅ ሁኔታ ገደለው። ምዕራፉ የሚደመደመው ኢዮአብ ሳባይን ለማሳደድ በሚያደርገው ክትትል ነው። ሳባኤ አቤል በመትባል ከተማ ተጠልሏል። ሰራዊቱ ሳባይን ለማያዝ ከተማይቱን ለማጥቃት ዝግጅት ላይ ያለ አንዲት አስተዋይ ሴት በሁለቱ መካከል ጣልቃ ገባች። ሳባኤ ባቤል ሰዎች ተገደለ። ይህም ያመጹ ማክተሚያ ሆኗል። ይሁን እንጂ ወዳጆቼ ወደፊት እንደምንመለከተው የዳዊት ችግር ግን ገና አላበቃም። ዳዊት ስለ ኃጢአቱ ክፉኛ ተቀጥቷል። እንዲህም ሆኖ ሳለ እግዚአብሔርን ይወድ ነበር። ዳዊት እንደ እግዚአብሔር ልብ የሆነ ሰው ነበር ወዳጆቼ። እስቲ አሁን ደሞ ሻገር ብለን ከምዕራፍ 21 ከቁጥር 2 እስከ 7 ያለውን አብረን አንድ ላይ እንመለከታለን። ሁለተኛ ሳሙኤል ምዕራፍ 21 ከቁጥር 2 እስከ 7 ያለውን ተመልከቱ። ላንብብላችሁ። ንጉሡም የገባዖንን ሰዎች ጠራ። የገባዖን ሰዎችም ካሞራውያን የተረፉ ነበሩ እንጂ ከእስራኤል ልጆች ወገን አልነበሩም። የእስራኤልም ልጆች ምለውላቸው ነበር። ሳኦል ግን ለእስራኤል ልጆችና ለይሁዳ ስለቀና ሊገርላቸው ወዶ ነበር። ዳዊትም የገባዖንን ሰዎች የእግዚአብሔርን ርስት ትባርኩ ዘንድ ምን ላድርግላችሁ? ማስተሰረያውስ ምንድነው? አላቸው። የገባዖን ሰዎችም በእኛና በሳኦል ወይም በእኛና በቤቱ መካከል ያለው የብርና የወርቅ ነገር አይደለም፣ ከእስራኤልም ወገንኛ የምንገድለው የለም አሉት። እርሱም የምትናገሩትን አደርግላችኋለሁ አለ። ንጉሡንም እኛን ካጠፋ በእስራኤልም ዳርቻ ሁሉ እንዳንቀመጥ መፍረሳችንን ካሰበው ሰው ልጆች 7 ሰዎች አሳልፈ ስጠንና ከእግዚአብሔር በተመረጠው በሳኦል አገር በጊቢያ ለእግዚአብሔር እንሰቅላችኋለን አሉት። ንጉሡም እሰጣችኋለሁ አለ። ንጉሡም በሳኦል ልጅ በዮናታንና በዳዊት መካከል ስለ ነበረው ስለ እግዚአብሔር መሐላ የሳኦልን ልጅ የዮናታንን ልጅ ሜሚፍ ቦስቴን አዳነ ይላል። ወዳጆቼ ይህ ክፍል ልዩ ትኩረት የሚያሻው የቅዱሳት መጻሕፍት ክፍል ነው። ይህን ክፍል እንደሚገባ እንድንረዳው ከተፈለገ ወደ ኋላ ተመልሰን ታሪኩን መመልከት ይኖርብናል። እንደምናስታውሰው ገባዖናውያን ኢያሱን አጣለው ከርሱ ጋር ቃል እንዲገባ አድርገውታል። ኢያሱ ምዕራፍ 9ን ቆየት ብላችሁ በኋላ ተመልከቱ። ኢያሱ ምዕራፍ 9ን ጊዜ ሲኖራችሁ በኋላ ተመልከቱ። እግዚአብሔር ግን ከማንም ጋር ውል እንዳያደርጉ ለእስራኤላውያን እንደነገራቸው ይታወሳል። በዚያ ዘመን ቃል ክብር ነበር። አንዴ የተገባ ቃል አይፈርስም። በቃ ቃል በብጣቂ ወረቀት ብቻ የሚወሰን አይደለም፣ እንደ ዛሬ ሁሉ ማለት ነው። ቃል በፍጹም አይታጠፍም። ዛሬ ግን መንግስታት ሆኑ ግለሰቦች የገቡትን ቃል እንዳሻቸው ሲያፈርሱ ይታያል። ኢያሱ ለገባዖናውያን ቃል ገብቶላቸው ነበር። ሳኦል ደግሞ ያንን ቃል አፍርሷል። አሁን ደግሞ ዳዊት ሳኦል ስለፈጸመው ስህተት ካሳ ለመክፈል ፈቃደኝነቱን ገልጿል። ሙከራውም ተሳክቶለታል። ታሪኩ የሚገርም ነው። የጉዳዩ ሌላው ገጽታ ደግሞ አስደናቂ እውነትን ያዘ ነው። እስራኤላውያንን የሚወክለው ሳኦል ከገባዖናውያን ጋር የገባውን ቃል አፍርሷል። እስራኤላውያን የእርሱ ወገኖች ስለሆኑ ጉዳዩ በቸልታ የሚታለፍ አይደለም። ሕዝቡ 3 ዓመት ሙሉ በረሃብ የተቀጣውም በዚህ ምክንያት ነበር። ኢሳይያስ ምዕራፍ 3 ቁጥር 12 ኢሳይያስ ምዕራፍ 3 ቁጥር 12 ምን እንደሚል ታውቃላችሁን? ሕዝቤንስ አስገባሪዎቻቸው ይገፏቸዋል፣ አስጨናቂዎችም ይሰለጥኑባቸዋል። ሕዝቤ ሆይ የመሯችሁ ያስቷቸዋል፣ የምትሄዱበትንም መንገድ ያጠፋሉ ይላል። የሚገርም ቃል ነው። ከፍልስጤማውያን ጋር የተደረገውን ውጊያ እስቲ ቀጥለን እንመልከት። ቀጥሎ የምንመለከተው ደግሞ ወዳጆቼ ዳዊት ከፍልስጤማውያን ጋር ስላደረገው ውጊያ ነው። እንዲህ ይላል፣ በፍልስጤማውያንና በእስራኤልም መካከል ደግሞ ሰልፍ ነበረ። ዳዊትም ከእርሱ ጋር ባሪያዎቹ ወረዱ፣ ከፍልስጤማውያንም ጋር ተዋጉ። ዳዊትም ደከመ። ከራፋይም ወገን የነበረው ይሽቢብኖብ ዳዊትን ይገድል ዘንድ አሰበ። የጦሩም ሚዛን ክብደት 300 ሰቅል ናስ ነበረ። አዲስም የጦር መሳሪያ ታጥቆ ነበር። የጹርያም ልጅ አቢሳዳ ነው። ፍልስጤማውያንም መጥቶ ገደለው። ያን ጊዜም የዳዊት ሰዎች አንተ የእስራኤልን መብራት እንዳታጠፋ ከእንግዲህ ወዲህ ከእኛ ጋር ለሰልፍ አትወጣም ብለው ማሉለት ይላል። ሁለተኛ ሳሙኤል ምዕራፍ 21 ከቁጥር 15 እስከ 17 ያለውን ስፍራ ይመለከቷል። ዳዊት ታላቅ ሰው ነው ወገኖቼ። እርሱን የሚተካ ሰው በቀላሉ ማግኘት እንደማይቻልም ሰዎቹ ተረድተዋል። ዳዊት ያረጀ ነው። ለጦርነት ቀድሞ ያለው ወኔ የለውም። በቀላሉ ይሸነፋል። ይህ ደግሞ ለዳዊት የተለመደ አልነበረም። ዳዊት እንዳረጀና ለጦርነትም ብቁ እንዳልሆነ የእስራኤል መሪዎች ተረድተዋል። ይህንንም ለራሱ ለዳዊት ነግረውታል። ከጦር ሜዳ ይልቅ በቤተ መንግስቱ ውስጥ ይበልጥ እንደሚያምርበት አስረግጠው ገልጸውለታል። ታላቁ ግያ ተደረገ፣ ድሉም የእስራኤል ሆነ። እስቲ ቁጥር 22 ላንብብላችሁ። እነዚያም አራቱ በጌት ውስጥ ከራፋይም የተወለዱ ነበሩ፣ በዳዊት ምጅ በባሪያዎቹም ምጅ ወደቁ ይላል። እዚህ ላይ ራፋይም ወይም ግዙፉ ሰው የተባለው ጎልያድ ነው። ዳዊት ጎልያድን ለመግጠም በወጣበት ጊዜ ለወንጭፍ የሚሆን 5 የድንጋይ ጠጠሮች ይዞ እንደነበር እናስታውሳለን። አንዳንድ ሰዎች ዳዊት 5 ጠጠሮችን ያዘው በአንዱ ብስተው በሌላው መታዋለው በማለት ነው ይላሉ። ይህ እውነት ከሆነ ደግሞ እኛም ለምነታችን ሌላ መጠባበቂያ ነገር ያስፈልገናል ማለት ነው። ይገርመኛል። ትክክለኛ ምክንያቱ ግን ወዳጆቼ እንደዛ አይደለም። ትክክለኛ ምክንያቱ እንደሚከተለው ነው። ጎልያድ 4 ልጆች ነበሩት። ይህንን ልብ በሉ። ጎልያድ 4 ልጆች ነበሩት። ጎልያድን ከገደለ በኋላ ዳዊት 4 ልጆቹ በየተራ ሊገጥሙት እንደሚፈልጉ ዳዊት አስቧል። አንድ ቀን እነዚህ ልጆች ለበቀል እንደሚነሳሱ ዳዊት አስቀድሞ አውቋል ወይም ደግሞ ገምቷል። ስለዚህ ከፍልስጤማውያን ጋር ባደረገው በዚህ የመጨረሻ ጦርነት አቢሳ ከጎኑ ባይኖር ኖሮ ከነዚህ ልጆች አንዱ ዳዊትን ይበቀለው ነበር። ልባላችሁ፣ እግዚአብሔር ወዳጆቼ በአስደናቂ ሁኔታ ዳዊትን ከጠላቶቹ ሲጠብቀው ኖሯል። እንግዲህ አድማጮች፣ ለዛሬ ያቀረብነው ትምህርታችን በዚሁ ላይ ይገባደዳል። የዚህን ተከታይ ክፍል በሚቀጥለው ክፍለ ጊዜ ይዘንላችሁ እንቀርባለን። ከዚህ በመቀጠል ደግሞ ከእናንተ ደብዳቤዎች አንድ ሁለቱን እንመለከታለን። በጌታ ወንድማችን አቶ ታከለ ሱጌቦ ከአዋሽ 7 ኪሎ አዋሽ የጻፉልን ደብዳቤው ተደርሶናል። ወንድማችን አቶ ታከለ ሱጌቦ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ በዚያ አዋሽ ባሉበት ይብዛሉ ይጨመርሎ ይያልን ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብሎታለን። ሰፋ አድርገው የጻፉትን ደብዳቤውን ተመልክተናል። በእውነት እጅግ ደስ ያሰኛል። ልብን የሚነኩ ቁም ነገሮችን ጽፈውልናል። እግዚአብሔር ከጸባዖቱ አብዝቶ ይባርኮት ከማለት በስተቀር ሌላ ቋንቋ የለንም። በመጽሐፍ ቅዱስ ትምህርት ክፍለ ጊዜ የዘሌዋውያንን የኦሪት ዘልቁንና ሌሎች መጻሕፍቶችን ሲያስተምር የነበረው ሰው ሌላ ሳይሆን እኔው ራሴ አበበ ከበደ ወርቄ ነኝ። ምናልባት ጉንፋን በያዘኝ ወቅት ድምጼ ትንሽ ቀየር ብሎ ሌላ ሰው መስሎት ሊሆን ይችላል። ይህ ደግሞ በልቦ ጥያቄን ፈጥሯል። የቱን ያክል የመጽሐፍ ቅዱስ ትምህርትን ሲከታተሉ እንደነበረም ከዚህ ከደብዳቤው በደንብ ተረድተናል። በትክክል አቶ ታከለ የዘሌዋውያንንና የኦሪት ዘልቁንና ሌሎች መጻሕፍቶችን ያስተማረው እንዲሁም ደግሞ እርሶ የጠቀሱትን ምሳሌ ጠቅሶ ያስተማረው ሰውዬ ሌላ ማንም የለም፣ አበበ ከበደ ወርቄ ነኝ። ስለዚህ አስተያየቶ እጅግ አድርገልና መሰግኖት እንወዳለን። እግዚአብሔር በተለያየ ወቅት ደግሞ በሌሊትም ቢሆን ከእንቅልፎ ቀስቅሶት በልቦ ያኖሮትን አንዳንድ ነገሮችንና ቁም ነገሮችን ተቃክሶ የጻፉልንና እንደ ምስክርነት ያቀረቡልንን ተመልክተናል። በእውነት እግዚአብሔር በሌሊት ዝማሬን መስጠትን ያውቅበታል። እግዚአብሔር በሌሊት ማጽናናትን ያውቅበታል። እግዚአብሔር ሳሙኤልን በሌሊት ቀስቅሶ እንደ ተናገረው ባሪያዎቹን ቀስቅሶ እንዲሁ ያናግራቸዋል። አላረጀም፣ አልተለወጠም። የእግዚአብሔር አሰራር ያ ነው፣ ይሄ ነው አይባልም። እግዚአብሔር አንድ አምላክ ነው፣ ለዘላለምም ደግሞ ጸንቶ ይኖራል። በርሱ በቅንነቱና በምሕረቱ መንገድ ደግሞ ሁልጊዜ ተጠጉትን ይመራቸዋል። ስለዚህም እርሱም በእግዚአብሔር ተደግፎ ይህንን የመሰለ ታላቅ ምስክርነትን ስለለገሱን
በርሶ ፈንታውነን እግዚአብሔርን እጅግ ልናመሰግን ወደድን። የሚከተለውን ደብዳቤዎትንና ምስክርነቶን ደግሞ እንተባበቃለንና ጻፉልን። ይህንን ላደረገ ለታላቁ ጌታ ይህንን ዝማሬ እንሰዋለን። በመቀጠል ደግሞ ከዳውሮ ዞን ተርጫ ማረቃ ወረዳ ማረቃ ቦላ ቀበሌ የጻፉልን በጌታ ወንድማችን መጋቢ ፈለቀ ለአሞ ናቸው። በጌታ የተወደዱ ውድ ወንድማችን መጋቢ ፈለቀ ለአሞ፣ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባሉበት ስፍራ ይብዛሎ ይጨመርሎ ይያልን። እኛም ሰላምታችንን እነሆ በዚህች ምሽት በራዲዮ ሞገድ አማካኝነት እናቀርብልዎታለን። እግዚአብሔር ማንንም ጥሎ አያውቅም። እግዚአብሔር ጠላት ሲገዳደረን ሲፎክርብንና ወደ ጫፍ ወስዶ ልትገባ ነው ወደ ገደሉ እያለ ሲፎክርብን ደርሶ በክንፎቹ ደግሞ የሚታደገን እግዚአብሔር ነው። ስለዚህም እጅግ ደስ ይለናል። ብዙ ጊዜ ጠላት ይገፋናል ግን አንወድቅም። ሞታችንን በተመኘ ሰዓት ጊዜ ሁሉ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ደርሶ ደግሞ ታድጎን ያቆመናል። አዝነን ተክዘን ቆዝመን ባለንበት ሰዓት ሁሉ ኢየሱስ ክርስቶስ ልባችንን በዝማሬ ይሞላና ደግሞ ደስ ብሎን ጌታ የተመሰገነ ይሁን የሚለውን ዘላለማዊና የሚያጽናና የሚያበረታታ ቃሉን በውስጣችን ይሞላል። የምናልፍበት መንገድ ሁሉ በዚህ ዓለም ውስጥ መጋቢ ታከለ ምን ጊዜ ምንቅፋት አያጣም። ስለዚህም የልጁን የጌታ የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት እያየን እንበረታታለን እንጽናናለን። አዎ በርሱም ደስ እንሰኛለን። ከዓለም የምንጠብቀው ምንም ነገር የለም። የሚያሳርፈን ከመከራም ከጭንቀትም ደግሞ ወጥተን በሰላሙ እንድንጓዝ የሚረዳን የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስን የተከተልን ብቻ ነው። ኪሳችን አንዳንዴ ይጎላል፣ አንዳንዴም ሊኖረው ይችላል። እግዚአብሔር አምላካችን ግን ጥጋባችንና ሙላታችን ነው። እርሱን ካለን ምንም ነገር አናጣም። እግዚአብሔርን የምናመሰግነው ባገኘን ጊዜ ብቻ አይደለም፣ ባጣንም ጊዜ እግዚአብሔር ጌትነቱን ፈጽሞ መርሳት የለብንም። ባገኘንም ጊዜ ቢሆን ፈጽሞ የእርሱን ጌትነት መርሳት የለብንም። አዎ ስለ ሞላልን ብቻ አይደለም፣ ባይሞላልንም ኢየሱስ ክርስቶስ ምን ጊዜም ቢሆን ጌታ ነው። እስቲ እንን ዝማሪና
ስለ ሞላም አይደለም ነገር ስለ ተሳካ
እግዚአብሔር የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቼ የዛሬው ዝግጅታችን እዚህ ላይ ያበቃል። አስተያየቶቻችሁን በአድራሻችን በ1366 አዲስ አበባ ብላችሁ ጻፉልን። ዛሬ እንደ ወትሮ ሁሉ በቴክኒክ ያገለገለን ወንድማችን አለማየሁ ዳዊት፣ ከእናንተ ጋር እስካሁን ድረስ የቆየሁት እኔ አበበ ከበደ ወርቄ ነኝ። ሰላም።
የዘመርኩ ተከፈተ ያበ ደግሞ ቦታ ለቀ